Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በክልሉ መንግስትና ገዢ ፓርቲ ኃይል ትምህርት ቤቶቹ ተዘግቶ በውስጣቸው የነበሩ የድርጅቱ ንብረቶች ሁሉ ተዘርፎ በአሁኑ ሰዓት ድርጅቱ መንቀሳቀስ የማይችልበት ደረጃ ላይ ነው ያለው።
በቤንሻንጉል ጉሙዝ ክልል የሚንቀሳቀሱ ሁለት ተቃዋሚ የፖለቲካ ድርጅቶች በክልሉ መንግስትና ገዢው ፓርቲ የተለያዩ የአፈና ድርጊቶች እየተፈጸመብን ነው ይላሉ። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሻችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ አርብ ሰኔ 3 ቀን 2008 ዓ.ም ነው። የምናስተናግዳችሁ አዲሱ አበበና
ሰሎሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮች ተሰናድተዋል። አብረን እናመሽ ዘንድ ያክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
በማዕከላዊ ሶማሊያ ሀላጋን ግዛት የአልሻባብ አማጽያን ባደረሱት ጥቃት 33 የኢትዮጵያ ወታደሮች ሲገደሉ 64 ቆስለዋል ሲሉ የሂራን ግዛት አስተዳደር ባለሥልጣናት ለአሜሪካ ድምፅ ሶማሊኛ ዝግጅት ክፍል ገልጠዋል። ከዚሁ ጥቃት ጋር በተያያዘ ወደ 110 የሚጠጉ የአማጺው ቡድን ታጣቂዎች መገደላቸውም ተዘግቧል። ዝርዝሩን ሄኖክ ሰማግዜር ያቀርባል።
ጥቃቱ የደረሰው በትናንትናው ዕለት ሲሆን የአልሸባብ አማጽያን በማዕከላዊዋ ሂራን ግዛት ባደረሱት የአጥፍቶ ጠፊ የፈንጅ ጥቃት የተገደሉት የኢትዮጵያ ወታደሮች ቁጥር 33 እንደሆነ፣ ሌሎች 64 መቁሰላቸውን ነው የግዛቷ ባለሥልጣናት ለቪኦኤ የሶማሊኛ ዝግጅት ክፍል ያስታወቁት። በሶማሊያ የተሰማራው የአፍሪካ ሕብረት የሰላም አስከባሪ ኃይል አሚሶምም ተመሳሳይ መረጃ ሰጥቷል። ጥቃቱን ተከትሎ የሩምታ ተኩስ መከፈቱን የሶማሌና የአሚሶም ባለሥልጣናት ገልጸዋል። በሃልጋን መንደር ወደ 110 የሚጠጉ የአልሸባብ ታጣቂዎች መገደላቸውንም ጨምረዋል። የቪኦኤ ሶማሌኛ ዝግጅት ክፍል ያነጋገራቸው ምንጮች ሁኔታውን ሲያስረዱ በፈንጂ የታጨቀው ከባድ መኪና የሲቪል ተሽከርካሪ መስሎ በወታደሮች ወደሚጠበቀው ሰፈር ያመራ ሲሆን ድንገት አቅጣጫውን በመቀየር ወደ ወታደራዊ ጣቢያው በር በማምራት በሩን ገርስሶ ትልቅ ፍንዳታና እሳት አስከትሏል። የወታደራዊ ጣቢያው ላይ የደረሰው ጉዳት ከፍተኛ መሆኑን ነው እማኞች የገለጹት። የኢትዮጵያ ወታደሮች ፍንዳታው ካስከሰተው ወታደራዊ ክፍተት ለማገገም በአቅራቢያው ከሚገኙ ጣቢያዎች የመከላከያ ኃይላቸውን በማጠናከር ለሁለት ሰዓታት የፈጀ ውጊያ ማካሄዳቸው ተዘግቧል። በዚህ ውጊያ የኢትዮጵያ ሰራዊት በሄሊኮፕተር የታገዘ መከላከል በማድረግ ታጣቂዎቹ እንዲያፈገፍጉ ማድረጉንም የቪኦኤ የሶማሊኛ ዝግጅት ክፍል ዘግቧል። የሶማሊያ ወታደራዊ ባለሥልጣናት እንደሚሉት ከሆነ አልሸባብ ጥቃቶችን እንደሚያደርስ የኢትዮጵያ ከፍተኛ ወታደራዊ መሪዎች መረጃ ነበራቸው። በዚህ ዓመት በመጋቢት ወር በማዕከላዊ ሶማሊያዋ ሂራን ግዛት ሶሮ በምትባል መንደር የአልሸባብ ታጣቂዎች ወታደራዊ ስልጣናቸውን አጠናቀው በሚመረቁበት ወቅት የዩናይትድ ስቴትስ አየር ኃይል ጥቃት ሰንዝሮ ነበር። የፔንታገን ባለሥልጣናት ጥቃቱን ተከትሎ በወቅቱ በሰጡት መግለጫ የአልሸባብ ታጣቂዎች ለዩናይትድ ስቴትስና በሶማሊያ ለተሰማራው ዓለም አቀፍ ድጋፍ ያለው የአፍሪካ ሕብረት የሰላም አስከባሪ ኃይሎች ጸር ናቸው ብሏል። 150 ታጣቂዎች በጥቃቱ መገደላቸው ይታወሳል።
የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ማርክ ቶነር በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኤርትራ ላይ የቀረበውን ሁለተኛ ሪፖርት እየገመገምን ነው ብለዋል። ቶነር ይህን የተናገሩት ትላንት ሐሙስ በመደበኛ የጥያቄና መልስ ወቅት ኮሚሽኑ በቅርቡ የኤርትራን የሰብአዊ መብት አያያዝ በመኮንን ያወጣውን ሪፖርት በተመለከተ የዩናይትድ ስቴትስ አስተያየት ምን እንደሆነ ለቀረበላቸው ጥያቄ በሰጡት መልስ ነው።
Again, we're reviewing the report. The concerns are the allegations it raises.
ይህን ሪፖርት እየመረመርን ነው። እንደምታውቁትም ኤርትራ ውስጥ ያለው የሰብአዊ መብት አያያዝ ጉዳይ እንደሚያሳስበን ደጋግመን ገልጠናል። መርማሪው ኮሚሽን የደረሰበት ግምገማ ደግሞ ስጋታችንን ይበልጥ አጉልቶታል።
በተጨማሪም የኤርትራ መንግስት በሰብአዊ መብት አያያዙ ላይ የሚሰነዝረውን ሂስ ለማስወገድ ሊወስዳቸው የሚገቡ እርምጃዎች ብለው አንደኛ የብሔራዊ ውትድርና አገልግሎት ጊዜውን ወደ 18 ወራት መመለስ፣ ሁለተኛ ነጻ መርማሪ የሕግ አካል መመስረት፣ እናም ያለ ፍርድ እስር ቤት ያጎራቸውን መፍታት ናቸው። ከታሰሩት መካከል ጋዜጠኞችና የሃይማኖት ቡድኖችን ጠቅሰዋል። እናም የኤርትራ መንግሥት አጠቃላይ የሰብአዊ መብት ይዞታውን እንዲመረምርና እንዲያሻሽል እንጠይቃለን ብለዋል።
የተባበሩት መንግሥታት ድርጅት የሰብአዊ መብት ጉዳይ ጽሕፈት ቤት የመን በሚካሄደው ውጊያ ስለሞቱ ሲቪሎች አዲስ ዘገባ አውጥቷል። ሳውዲ አረቢያ ባለፈው ዓመት መጋቢት ወር በሁቲ አማጽያን ላይ የአየር ድብደባ ዘመቻ ከጀመረችበት ጊዜ ወዲህ ከ3500 በላይ የሚሆኑ ሰዎች እንዳለቁ፣ 6300 የሚሆኑ ደግሞ እንደቆሰሉ የመንግስታቱ ድርጅት ያወጣው ዘገባ ጠቅሷል። ዘጋቢያችን ሊሳ ሽላይን ከጄኔቫ የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
ይህ አሃዝ የወጣው በየመን ስለሚገደሉ ሰዎች ብዛት በተለይም የልጆችን ሞት በሚመለከት በሳውዲ አረቢያ ሚና ላይ ተቃውሞ በተነሳበት ወቅት ነው። ሳውዲ አረቢያ የልጆችን መብት በሚመለከት ከዓመታዊ የተባበሩት መንግስታት ድርጅት ጥቁር ነጥብ ዝርዝር ውስጥ በመውጣቷ የሰብአዊ መብት ቡድኖች አውግዘዋል። ስለ ጉዳዩ ከፍተኛ ነቀፌታ የገጠማቸው የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ከሳውዲ አረቢያ የሚደርስባቸው ተቀባይነት የሌለውና ተገቢ ያልሆነ ጫና ያሉት መኖሩን በቁጣ ተናግረዋል። በመንግስታቱ ድርጅት የሳውዲ አረቢያ አምባሳደር አብደል አልሙዓሊሚ በበኩላቸው በጥቁር ነጥብ ዝርዝር ውስጥ ላለመግባት ሀገራቸው በባንኪሙን ላይ አልዛተችም ሲሉ አስተባብለዋል። የመንግስታቱ ድርጅት የሰብአዊ መብት ጉዳይ ጽህፈት ቤት ቃል አቀባይ ራቪና ሻምዳሳኒ ድርጅታቸው የሲቪሎችን ሞት በሚመለከት ያወጣው አሃዝ ትክክል ነው፣ ከተፈጸሙት ግድያዎችና ጉዳቶች 3/4 የተካሄዱት በሳውዲ አረቢያ ጥምረት በሚከናወነው የአየር ድብደባ መሆኑን ያሳያል ብለዋል።
The methodology that we employ in gathering these civilian casualties is in line with our very
በሲቪሎች ላይ የደረሰውን ሞትና ጉዳት በሚመለከት መረጃ የሰበሰብነው በጥብቅ ከሰብአዊ መብት ጋር በተያያዘ ዘዴ ነው። ሲቪሎች ወይም ተዋጊዎች መሆናቸውን በመለየት ረገድ እርግጠኞች በማንሆንበት ጊዜ አሃዛችን ውስጥ አናስገባውም። በአንዳንድ ሁኔታ ደግሞ በጸጥታ ስጋት ምክንያት ተደራሽነት አይኖረንም። ስለሆነም በመሰረቱ የምናገኛቸው አሃዞች ያነሱ ናቸው።
የተባበሩት መንግስታት ድርጅት የህፃናት መርጃ አገልግሎት ባለፈው ግንቦት ወር ያወጣው ዘገባ ባለፈው ዓመት ከ900 በላይ የሚሆኑ ልጆች ተገድለው ከ1300 በላይ ደግሞ እንደቆሰሉ ገልጿል። ሻምዳሳኒ አያይዘውም የመንግስታቱ ድርጅት የሰብአዊ መብት ጽህፈት ቤት በሚያወጣው ዘገባ በማይደሰቱ ሀገሮች ተጽዕኖ ይገጥመዋል። አንዳንዶቹ እንዳውም የሚያዋጡትን ገንዘብ ለማቋረጥ ይዝታሉ። እንዲህ አይነቶቹ ዛቻዎች ስራውን የሚጎዱ ቢሆኑም በሚፈጽሙት የሰብአዊ መብት ረገጣዎች ላይ ዘገባ ከማውጣት አያግዱትም ብለዋል ራቪና ሻምዳሳኒ።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ከፍተኛ የዩናይትድ ስቴትስ ባለሥልጣናት ፓኪስታን ውስጥ ከሚገኙ አቻዎቻቸው ጋር ዛሬ ልብ ለልብ የተባለ ውይይት ማካሄዳቸው ተሰማ። ውይይቱ የአፍጋኒስታኑን ታሊባን ሹም ፓኪስታን ውስጥ የገደለውን የሰው አልባ አውሮፕላን ጥቃት ጨምሮ ሻክሮ የነበረውን የጋራ ግንኙነት በማደስ ላይም ያተኮረ እንደሆነ ታውቋል። የፓኪስታኑ ልዑካን ቡድን የተመራው የጠቅላይ ሚኒስትሩ የውጭ ፖሊሲዎች አማካሪ በሆኑት ሳርታጅ አዚዝ ሲሆን በዩናይትድ ስቴትሱ ቡድን ውስጥ ደግሞ የብሔራዊ ደህንነት ካውንስል ከፍተኛ ዲሬክተር ፒተር ላቮይ እና በሁለቱ አጎራባች አገሮች ልዩ የዩናይትድ ስቴትስ ተወካይ ሪቻርድ ኦልሰን ይገኙበታል። ልዩ አማካሪው ለዩናይትድ ስቴትስ ባስተላለፉት ጠንካራ መልእክት እንደ አውሮፓውያን ዘመን አቆጣጠር ግንቦት 21 ቀን የተካሄደው ሰው አልባ የአውሮፕላን ጥቃት የፓኪስታንን ሉዓላዊነትና የተባበሩት መንግስታት ድርጅትን ቻርተር የጣሰ ብቻም ሳይሆን የጋራ ግንኙነቱንም የጎዳ መሆኑን ከስብሰባ በኋላ ይፋ በሆነ መግለጫ ላይ ተመልክቷል።
ፕሬዚደንት ባራክ ኦባማ የዩናይትድ ስቴትስ ወታደራዊ ጦር አፍጋኒስታን ውስጥ መንቀሳቀስ የሚያስችለውን አዲስ ሰፋ ያለ ሚና ይፋ አደረጉ። ዓላማው የአፍጋኒስታን ኃይሎች ታሊባንን ለመቋቋም እንዲያስችላቸው መሆኑም ታውቋል። ለወራት ያህል ክርክር ሲደረግበት የቆየው አዲሱ ዕቅድ በታሊባን ላይ እንዳስፈላጊነቱ የአየር ጥቃት ማካሄድ የሚያስችልና በአጠቃላይ ደግሞ የዩናይትድ ስቴትስ ኃይሎች ከአፍጋኒስታን ወታደሮች ጋር የሚቀናጁበትን ሁኔታ የሚያመቻች ነው ተብሏል።
በመጨረሻም ዛሬ በብዙ ሺዎች የሚቆጠሩ አሜሪካውያን ጎዳና ላይ ተኮልኩለው የዛሬ ሳምንት አርብ በ74 ዓመቱ ከዚህ ዓለም በሞት የተለየውን ዕውቁን የቦክስ ኮከብ መሐመድ አሊን ተሰናብተዋል። ዛሬ ጠዋቱን በእስልምና ሃይማኖት ደንብ መሰረት ቀይ የለበሰው መሐመድ አሊን አስከሬን የያዘው ሳጥን በትውልድ ከተማው በኬንተኪ ክፍለ ሀገር ሉዊቪል ከተማ በሕይወቱ ትልቅ ቦታ ባላቸው የከተማው አካባቢዎች አልፎ የቀብሩ ሥነ ሥርዓት ወደሚፈጸምበት በዩናይትድ ስቴትስ የታሪካዊ ስፍራዎች ብሔራዊ መዝገብ ላይ ስሙ ወደ ሰፈረው ኬቭ ሂል መካነ መቃብር ተጉዟል። የመሐመድ አሊን አስከሬን ከሚሸከሙት መካከል የከባድ ሚዛን ቡጢ ሻምፒዮናዎች ማይክ ታይሰን እና ሌነክስ ሉዊስ እንዲሁም አሊን ሆኖ በሰራው ፊልም ሥራ ለኦስካር ሽልማት የበቃው ዊል ስሚዝ ይገኙበታል። ዜናው አበቃ። ዜናዎቹን አደመጥን። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን በጨረፍታ ለማስተዋወቅ
ሰዎችን መርዳት በድንግልና ከመኖር እንኳን የበለጠ ዋጋ ያሰጣል ያል እግዚአብሔር እና በድንግልና መኖር ማለት እንግዲህ ሰው ሆኖ እንደ መላእክት መኖር ነው እና ስራው ከባድ ቢሆንም እግዚአብሔር የሚያሰጠው ዋጋ ግን ትልቅ ስለሆነ ከባድ የሚመስለውም ነገር ቀላል ይሆናል። ሌላው ደግሞ እኔ ብዙ ጊዜ በጤንነትም በስንፍናም በተለያዩ ድክመቶች ብዙ እየሰራሁ አይደለም። በጎ ፈቃደኞች አሉ። ስለሚያምንም በመጠነት ነው። እግዚአብሔር ግን አልተኛም።
የውይይት ትኩረት የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ሲድ 24ኛው ዓመታዊ ክብረ በዓልና የማኅበረሰብ አገልግሎት የሰማቸዋቸው ከዘንድሮ አምስት ተሸላሚዎች አንዱ የአዲስ አበባው የመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ድርጅት መስራች እንዲሁም ሥራ አስፈጻሚ ዲሬክተር አቶ ብንያም በለጠ ናቸው። በሁለተኛው አጋማሽ ሰፋ ባለ ውይይት ጠብቋቸው። አሁን የዕለቱ አብይ ርዕስ
በቤንሻንጉል ጉሙዝ ክልል የሚንቀሳቀሱ ሁለት ተቃዋሚ የፖለቲካ ድርጅቶች በክልሉ መንግሥትና ገዢው ፓርቲ የተለያዩ የአፈና ድርጊቶች እየተፈጸመብን ነው ሲሉ ተናግረዋል። ብሔራዊ ምርጫ ቦርድም ሆነ ሌሎች ጉዳዩ ይመለከታቸዋል ያሏቸው የፌዴራሉ መንግሥት መሥሪያ ቤቶችም ለአቤቱታቸው ምላሽ እንደነፈጓቸው አስታውቀዋል። ብሔራዊ ምርጫ ቦርድ የድርጅቶቹ ክስ ተጨባጭ ማስረጃ የለውም ሲል፣ የፌዴራልና አርብቶ አደር ሚኒስቴርም ጥያቄው የሚመለከተው የክልሉን መንግሥት እንደሆነና ወደዚያው እንደመለሰው ገልጿል። መለስካቸው አማሃ ተከታዩን ልኮልናል።
በቤንሻንጉል ጉሙዝ ክልል ውስጥ የሚንቀሳቀሱ ቤንሻንጉል ሕዝብ ነጻነት ንቅናቄ ለሰላምና ለዴሞክራሲና ጉሙዝ ሕዝብ ዴሞክራሲያዊ ንቅናቄ የተሰኙ ሁለት የፖለቲካ ድርጅቶች የክልሉ ገዢ ፓርቲ ማለትም የቤንሻንጉል ጉሙዝ ሕዝብ ዴሞክራሲያዊ ፓርቲ ቤጉህዴፓ እና የክልል መንግስቱ በተለያዩ እርምጃዎች አፈና እየፈጸሙብን ነው ሲሉ በተለይ ለቪኦኤ ገለጹ። የቤንሻንጉል ሕዝብ ነጻነት ንቅናቄ ለሰላምና ለዴሞክራሲ የሕዝብ ግንኙነት ኃላፊ አቶ ሃሩን አልመዳ በአስተርጓሚያቸው አማካኝነት እንዳስረዱት ይህ ድርጅት በኢትዮጵያ ብሔራዊ ምርጫ ቦርድ ጥር 26 ቀን 2007 ዓ.ም እውቅና ተሰጥቶት መንቀሳቀስ እንደጀመረ ከፍተኛ የሕዝብ ድጋፍ ማሰባሰቡን በመገንዘብ የክልሉ መንግስትና ገዢ ፓርቲ በከፍተኛ ደረጃ ያዋክቡት ጀምረዋል ይላሉ።
በክልሉ በአሶሳ ዞን ባሉት 8 ወረዳዎች ስር የወረዳ ጽሕፈት ቤቶች ለመክፈት ነበር። አሁን ይህ እንቅስቃሴ በሚደርስበት ጊዜ እንግዲህ በጣም ከፍተኛ ጫናና ወከባ ይደርስበት ጀመረ። በክልሉ ገዢ ፓርቲና መንግስት ማለት ነው። አንደኛ በየወረዳው ጽሕፈት ቤቶች እንዳይከፈቱ፣ ሁለተኛ ወደ ህዝብ ወርዶ ህዝቡን እንዳያንቀሳቅስና እንዳያደራጅ አባሉ እንዳይመራ ዋናው ጽሕፈት ቤት ከአሶሳ ላይ የተከፈተው ዋና ጽሕፈት ቤት ካልሆነ በስተቀር በሁለት ወረዳዎች ላይ በመንጌና በማኦኮሞሊ ወረዳ ባልኩት ሁለት ወረዳዎች የመክፈት ሙከራ የተደረጉ ወረዳዎች ላይ በክልሉ መንግስትና ገዢ ፓርቲ ኃይል ጽሕፈት ቤቶቹ ተዘግቶ በውስጣቸው የነበሩ የድርጅቱ ንብረቶች ሁሉ ተዘርፎ በአሁኑ ሰዓት ድርጅቱ መንቀሳቀስ የማይችልበት ደረጃ ላይ ነው ያለ
አቶ ሃሩን አልመዳ እንደሚሉት እና በጽሁፉም በማስረጃ መልክ እንዳሰፈሩት የክልሉ ገዢ ፓርቲና መንግስት የድርጅቱን አባሎቻቸውና ደጋፊዎቻቸውን አላንዳች ህጋዊ መሰረት በመቶ ሺዎች የሚቆጠር ብር የመቀጮ ገንዘብ በግዳጅ እንዲከፍሉ መደረጋቸውን ይናገራሉ። ከዚህም በላይ የአመራር አባላትን ጨምሮ አያሌ ተራ አባላትና ደጋፊዎቻቸው ለረዥም ወራት የፈጠራ ክስ ነው ባሉት በወህኒ ቤት እንደሚገኙ ያብራራሉ።
በተለያየ ፈጠራ ወንጀሎች፣ በደረቅ የፖለቲካ ውንጀላ ክልሉ ገዢ ፓርቲ ድርጅቱን በመፈረጅ በተለያየ መልኩ በሚገለጽ ውንጀላዎችን ጠንስሶ በማቅረብ የድርጅቱ አመራሮች፣ የድርጅቱ አባላትና ደጋፊዎች ቁጥራቸው ከ230 በላይ የሆነ በአሶሳ ማረሚያ ቤት ቢያንስ ከ8 እስከ 10 ወር ያለ ፍርድ በአሶሳ ማረሚያ ቤት ይገኛሉ።
የደረሰባቸውን በደል ይመለከታቸዋል ያሏቸው አያሌ ፌዴራል መንግስት መስሪያ ቤቶች ቢያመለክቱም እስከዛሬ ምንም መፍትሄ እንዳላገኙ ይናገራሉ። በተለይ ለኢትዮጵያ ብሔራዊ ምርጫ ቦርድ ከ10 በላይ ማመልከቻ እንዳስገቡ ያብራራሉ። አቶ ደምሰው በንቲ የቦርዱ የህዝብ ግንኙነት ዳይሬክተር አቤቱታው እንደደረሰ አምነው አቤቱታው መሰረተ ቢስ ነው ብለዋል።
የኢትዮጵያ ብሔራዊ ምርጫ ቦርድ ጽህፈት ቤት ባለ መዋቅር መሰረት በክልሉ ቅርንጫፍ ጽህፈት ቤት የቦርዱ ቅርንጫፍ ጽህፈት ቤት አማካኝነት በተደጋጋሚ እንዲጣራ ተደርጓል። ተጣርቶ ግን የተገኘው ነገር እነሱ ከሚሉት ጋር ፈጽሞ የሚጣረስ ሆኖ ነው የተገኘው። ትክክለኛ ሆኖ አልተገኘም። በርካታ ጊዜያት እነዚህ ነገሮች በተለያየ መንገድ እንዲጠሩም ጭምር ጥረት ተደርጓል። ቦርዱም በተለያየ ሂደት ሁኔታውን ለማጣራት ከክልሉ መስተዳድር ጋር ተነጋግሮ ነበር፣ ብዙ ርቀት ሄዷል። በዚህ ነገር ግን የተገኘ ነገር አንዳችም ነገር የለም። ምንም ቦርዱ የደረሰበት ነገር የለም፣ ያገኘው ነገር የለም።
የጉሙዝ ህዝብ ዴሞክራሲያዊ እንቅስቃሴም ቀደም ሲል የተቋቋመ ድርጅት ቢሆንም በአሁኑ ጊዜ ተመሳሳይ ችግር እንዳጋጠመው ምክትል ሊቀመንበሩ አቶ ግራኝ ጉደታ ያብራራሉ።
አሁን ያለው የድርጅቱ እንቅስቃሴ በጣም ችግር ላይ ነው ያለ ነው። ይሄ ፍቃድ ከወሰድንበት ጊዜ ጀምሮ ለሚመለከተው አካልም ፍቃድ ህጋዊ መሆናችንም ብናሳውቅም ክልሉ ላይ በሰላማዊ መንገድ ለማንቀሳቀስ አልቻለም።
ለምን?
ገዢ ፓርቲ ከፍተኛ ጫና እያደረገብን ብዙ ምክንያቶች እየፈጠረ በርካታ አመራሮች እስር ቤት አጉሮ ነው ያለ።
አቶ ግራኝ ጨምረው እንደሚያስረዱት ችግራቸው መፍትሄ ያገኝ ዘንድ ብዙ የፌዴራል መንግስቱን መስሪያ ቤቶች በራፍ ረግጠዋል። ይሁንና ምንም መፍትሄ እንዳላገኙ ይናገሩና
ገዢ ፓርቲው ልብልብ ተሰምቶ በጸረ ዲሞክራሲያዊነቱ ኃይሉ አሁንም በኛ ላይ እየቀጠለ ነው ያለ። ስለዚህ ምንም ያገኝ ውጤት የለም እስካሁን እስከ ዛሬ ድረስ። ምርጫ ቦርዱ ምንድን ነው የሚያደርገው? አሁን በምናቀርበው አቤቱታ ለሚኒስትሮች ስናቀርብ ኃላፊነቱ ምርጫ ቦርድ ነው የሚፈታ ብለው ነው መልስ የሚሰጡ። ከዛ በኋላ ምርጫ ቦርድ ምንድን ነው የሚያደርገው? የምናቀርበው አቤቱታ እኛን ከገዢ ፓርቲ ጋር አገናኝተው ማነጋገር ሲገባ በራሱ ጊዜ ሄዶ በራሱ ጊዜ ይወያያሉ። ከዛ በኋላ መልስ ውሸት ተብለዋል ብሎ ነው የሚሰጠን። ይሄ ደግሞ በምናይበት ጊዜ አድላዊ አሰራር ለገዢ ፓርቲ እያደረጉ እንደሆነ ነው የሚያሳየው። ይሄ ችግሮች ለመፍታትም ፍላጎት እንደሌላቸው ነው ያረጋግጥ ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ጉዳይ በተመለከተ ተገቢውን እንዳከናወነ ነው የሚናገረው አቶ ደምሰው በንቲ።
የሚገርመው አንዳንዶቹ ላቀረቡት ቅሬታ ቦርዱ ከማዕከል ሁሉ አዋቅሮ ቡድን አዋቅሮ የላከበት ሁኔታ ነበረ። በ2007 ምርጫ ላይ ቦርዱ ቡድን አዋቅሮ አጣሪ ቡድን አዋቅሮ የላከበትም ሁኔታ ነበረ። በዚህ ሂደት ላይ ያለው አጠቃላይ ሁኔታ እንዲቃኝም ጭምር መመሪያ ተሰጥቶ የነበረ ከመሆኑ ጋር ተያይዞ ቡድኑ ያየውን ነገር በሪፖርት መልክ አቅርቧል። በዚህ ረገድ እየተደረገ ያለ በደል ወይም ደግሞ የፖለቲካ ድርጅት የፖለቲካ ፓርቲውን ልዕልና የሚጋፋ ተግባር አላየንም የሚል ነው። የቡድኑም ከክልል ቅርንጫፍ ጽሕፈት ቤቱ ባሻገር ማለት ነው።
የቤንሻንጉል ህዝብ ነጻነት ንቅናቄ ለሰላምና ለዲሞክራሲ የተመሰረተው ቀደም ሲል ከሽግግር መንግስት ራሱን አግሎና መሰረቱን ኤርትራ ውስጥ በማድረግ በጦር መሳሪያ ፍልሚያ ሲያደርግ ከቆየ በኋላ ከቤንሻንጉል ህዝብ ነጻነት ንቅናቄ ጋር መንግስት ባደረገው ድርድር በሰላም ለመታገል ገባን ባሉ የአመራር አባላትና ተራ አባላት ነው። ለዚህም በሀገር መከላከያ ሚኒስቴር የምዕራብ እዝ መምሪያ ከፍተኛ ሚና እንደተጫወተ ማስረጃዎች ያሳያሉ። የዙ ዋና አዛዥ በጻፉት አንድ ደብዳቤም የክልሉ መንግስት በተቃዋሚው ድርጅት ላይ የሚወስዳቸው እርምጃዎች ለክልሉ ሰላም የማይበጅ መሆኑን ይጠቅሳሉ። የፌዴራል ጉዳዮች ሚኒስቴርም ለተፈጠረው ችግር የመጨረሻ እልባት እንዲያገኝ ማድረግ የቻለ አይመስልንም ሲሉ በዚሁ ደብዳቤ ገልጸዋል። ቪኦኤ የፌዴራልና የአርብቶ አደር ሚኒስቴር ይህንን አስመልክቶ ያለውን ማብራሪያ ጠይቋል። የሚኒስቴሩ የህዝብ ግንኙነት ኃላፊ አቶ አበበ ወርቁ ጉዳዩ ወደሚመለከተው ወደ ክልሉ መንግስት እንደተመለሰ ነግረውናል። ከክልሉ መንግስት አለ በተባለው ችግር ላይ ማብራሪያ ለማግኘት ያደረግነው ጥረት ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልተሳካም። ጥረታችንን ወደፊትም እንቀጥላለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በትግራይ ክልል በራያ አላማጣ ወረዳ የጥሙጋ ገጠር ቀበሌ ነዋሪዎች ከመንግስት ማዳበሪያ ካልገዛችሁ የእርዳታ ህል አትሰጡም ብለው አግደውናል ሲሉ አቤት ብለዋል። አርሶ አደሮቹ የእርሻ መሬታችን ማዳበሪያ አያስፈልገውም ብንልም አስገድደው ሊያስገዙን ኖረዋል ሲሉም ቅሬታ ሰሚ ማጣቱን ይናገራሉ። የወረዳው አስተዳዳሪ ደግሞ በአንጻሩ ማዳበሪያ መግዛት መብት እንጂ ግዴታ አይደለም፣ ማዳበሪያን ከህል እርዳታ ጋር በማያያዝ ቅሬታ አለብኝ የሚል በግልም ሆነ በቡድን የቀረበልኝ አቤቱታ የለም ብለዋል። ግርማይ ገብሩ ነው።
በራያ አላማጣ ጥሙጋ የገጠር ቀበሌ ውስጥ ቢትሞ በተባለው መንደር የሚኖሩት አርሶ አደሮች ቅር ብሎናል ስላሉት ጉዳይ ለመነጋገር ተሰባስበዋል። ሴቶችና ህጻናት ደግሞ መንግስት በቦቴ ከሚያከፋፍለው የመጠጥ ውሃ ለመቅዳት ወረፋ ይዟል። መንደሩ በአብዛኛው በበለስ ተክል የተሸፈነ ሲሆን ኃይለኛ ሙቀት አስተናግዷል። የገበሬዎቹ የአቤቱታ ምንጭ የመንግስት ተወካዮች ማዳበሪያ ካልገዛችሁን የእህል እርዳታ አይሰጣችሁም በሚል ዙሪያ ያጠነጥናል።
መንግስት ያወረደው መመሪያ የሚጠላ የለም። መንግስቱ ያወረደውና እዚያን የላከውን የሚቀበል እንጂ የሚጠላ ሰው የለም። ግን አሁን የምንለው እኛ እርዳታ እና ማዳበሪያ ይለያያል ነው፣ አይገናኝም። ቦይት አድርጎ ነው የሚገናኘው። ዛሬ ነፍስ አድን ነው እርዳታ፣ ልጆች ተዘግተው መግቢያ መውጫ አጥተን ውሃ እንኳን መንግስት እየረዳ ውሃ አምጥቶ እየረዳነ አሁን እርዳታ አምጥቶ ሲያበቃ ማዳበሪያ ካልወሰዳችሁ እርዳታ ትወስዱ ማሉ ብለው አገዱ። ሰባት ቤተሰብ የያዙ ሁሉ አምስት ቤተሰብ የያዝናለን።
አሁን እርሶ አሁን ማዳበሪያ ለመግዛት ምን ያህል ብር ነው የሚያወጡት?
እኔ አባውራ ነኝ። 1400 ብር ነው የምከፍለው። እኔ 1400 ብር ባገኝ ልጆች ነው የማበላው እንጂ እኔ 1400 ብር አልከፍልም። በምንድን ነው የምከፍለው?
ስለዚህ አሁን እርዳታው እስካሁን አልተሰጠም።
ጉንበት ሁለት ቀን ወጣ፣ ሌላው ግዴታው ከፈለው አወጣ። እኛ አንከፍልም አናወጣም የለን የሚከፈልና ሸሸነ። የለን የሚከፈል አናወጣም ተውት ግደሉን ብለን ትሰናዋል።
ሌላው አዛውንት አቶ አምባው መለሰ ይባላሉ። ካሁን በፊት የማይጠቅመንን ማዳበሪያም የመንግስትን ፍቃድ ለማክበር ብቻ ስንል ስንገዛ ቆይተናል። አሁን ላይ ግን በድርቅ ምክንያት የመግዛት አቅሙ የለንም ይላሉ።
ግዴማ የማዳበሪያ አዲሳችን አይደለም፣ ወትሮ እያወጣ ነው የቆዩ። ምንድን ነው መንግስት አይሆንም ብሎ አልተባለ መንግስት አንወጣም እያለ ጥቅጥቅ ቆየነ፣ እየከፈነ ቆየ። አሁን ግን ድርቅ ሆነ፣ ስድስት ሰባት ልጆች ጦማቸው ውሃ ጠጡ እያደሩ በምን ንክፈለው? አሁን እጅ በእጅ አላመጣ አይሆንም ተባለ፣ ሀውት ማናንጣ እየሌለን ሆነ።
ለመሆኑ ግን ማዳበሪያው ይጠቅማቸዋል?
አይጠቅምም፣ የግዴታ ነው። መንግስት ለመንግስት እንፈቅድ ብለን ነው እንጂ መንግስት አይሆን ማለትነ መንግስት ማንዴት እያልነ እያወጣን ነው።
ማዳበሪያ ተጠቅማቸው አታውቁም?
እኔ ለራሴ ተጠቅሜያለሁ። ዋጃ ውሃ መሬት ማለት ነው። ሀይ አልተጠቀሙትም። ይሄ የፀሐይ መሬት ነው። የፀሐይ መሬት አይሰራም።
አሁን እዚህ አካባቢ ማዳበሪያ የማትጠቀሙት ከሆነ ከአሁን በፊት የምትገዙት ማዳበሪያ ማለት ምንድን ነው የምታደርጉት?
እየተሸጠ አደለ? ዝም ብሎ ሰው የሚሸጠው አይጠቅመው። ዝም ብሎ የሚሸጠው ሰው
ለማን ነው የምትሸጡት?
በቃ ዝም ብለን የመጣልን ሰው ልገዛ ያለ ባለዋጃም ይሁን የሆነ ይሁን እንሸጠዋለን ማለት ነው። እዚህ ከተዘራሳ መሬቱ አይቀበለው። አንዲት ቀን ፀሐይ ከሆነ አንዲት ቀን ዝናብ ከሆነ ያው ያነ ፀሐይ ያደርቀዋል፣ ክል ሁሉም ይደርቃል ማለት ነው። አይቀበለውም።
መንግስት ጋር ወረዳው ጋር ሄዳችሁ አቶ ሀጎስ ለምን አትጠይቁም? ስለዚሁ ስለ እርዳታው
ጠይቀናቸዋል። ጉንበት ሁለት ቀን እርዳታው ወጥቷል። ጉንበት ሶስት ቀን ታድሏል። ሲታደል አግሩናል። ጉንበት አምስት ቀን ጥያቄ ሄደናል፣ አቤትታ ሄደናል። ጠርዓን ሰሞች ጋር ህነ ንገብሩ ገብሩ አያይዞ አስተዳደር አስገባል። እናንተም ተማምናችሁ ትንሽ ትንሽ ዕቋር ያስገቡ፣ ለማዳበሪያው ያስገቡ። አናስገባም አንፈልግም ካሉ እርዳታቸው ይሰጣቸው ብሎ ለሀደራ አያይዞ ላከው። እኒህ ሰዎች ከጣቢያ ሲሄዱ አራስ ውሻ ነው የሚሆኑት፣ አይሰጡንም። ይሰጠን ወረቀት አልነ፣ አይ ሀደራ ነግረነዋል አሉ። እዚህ ጣቢያ መጣነ፣ እዚህ መጥተን ጠየቅነ፣ አራስ ውሻ ሆኖ ጠብቁን፣ ለማዳበሪያ ካልከፈላችሁ እርዳታ ትወስዱ ብሎ አግድ ይሆናል። እንግዲህ በኋላ መንግስት የለም ብለን ቁጭ ብለናል ብለን።
እኔ ሙሌ ተረኛው እባላለሁ።
እሺ፣ ለምንድን ነው እናንተ ማዳበሪያ የማትገዙት?
ማዳበሪያ እንዳልገዛማ አቅሜ የለለን ሆነ ቤት አቅማችን፣ መሬታችን ደግሞ ለማዳበሪያ አይፈቅደውም። ለሚፈቅደው መሬት ቢሰጡ ይሻላል። እንደ አቅማችን ደግሞ እንደ አቅሙ የእኛ አቅም ያለው እንደ ዶሮ ያሉ የመጡ አሉ። በእነዚህ አካባቢ እንጥለብ ብንላቸው በእነሱም አንሰጣችሁ ማዳበሪያ ካልጠለባችሁ ነው። ይሄ ገለባ ቢመጣም ለእነሱ ነው የሚጠቀሙት። ይሄ ገለባ ለራሳቸው ነው፣ ለእኛ አይሰጥን ነው። አትሰጥም ሀልጠለባቸው ተብለን ታግደናል። እነሱ ግን እየተሰጡ እየሸጡ እንደልባቸው እየተጠጡ ሲገባሉ እኛ እዚህ በረሃ ሙተናል።
በሌላ በኩል የማዳበሪያውን ዋጋ እንደሚከፍሉ የተስማሙ ሰዎች የእህል እርዳታ ማግኘታቸው ይናገራሉ። አቶ መጎስጣ ሰው የቢትሞ ነዋሪ ናቸው። ከተሰጣቸው የእህል እርዳታ ግማሹን ለማዳበሪያ መግዣ ከፍለው ግማሹን ለልጆቻቸው መውሰዳቸው ይመሰክራሉ።
እኔ ለራሴ 150 ብር ከፍዬ የተወሰነ አቁር አሉና ያንን እንትን ብለን አውጥተን አንጥሬውን ማለት ነው። በወቅቱ
ማለት ስንት ከፍለ ስንት ወሰድክ?
150 ብር ከፍያለሁ።
ስንት ወሰድክ?
50 ኪሎ ወስጃለሁ። ከዛ በተረፈ ያለን ሽጬ እዛው 150 ብር አስገብቻለሁ
ለማዳበሪያ።
ምን አገኘሁ ላለሁ ያን ወሰዱትን አመለሰው። ግማሹን ወሰዱት ግማሹን አመጣነ። በቃ በወቅቱ ርቦን የተሰጠነውን ጥሬ ግማሹን እንደውም ሙሉ በሙሉ ነው ብለን የቆሙ በስንት ፍጅት ግማሹን ሰጠነ፣ ግማሹን ይዘን መጥተናል። አዎ ማዳበሪያ ውጡ ነው በቃ አጭሩን። እዛችሁ
ማዳበሪያው የምታወጡት ለእናንተ ጥቅም ተብሎ ነው።
ፀሐይ ስለሆነ ቦታችን አይቀበለውም ጭራሽ።
እና ይህንን ለምን አትነግሯቸው?
ብንነግርም ተቀባይነት የለን፣ የሚቀበለን የለም። እዛ የወረዳ ተወካዮች አሉ፣ ቢመጡም የእኛን ቃል ተቀባይነት አያደርጉትም። በቃ የእነሱ ጓደኞች ናቸው፣ አንድ አይነት ነው ሁሉ። የመንግስት ተወካይ በሙሉስ እዚህኛ የቆሸቱ ተወካዩ ከዛ እስከ ወረዳው ጭምር አንድ ነው፣ ቃሉ አንድ ነው።
በግልጽ ለመንግስት ነግራቸዋል?
አዎ ነግረናል። ግዴታ ታወጣለህ ነው፣ ውድም ግድም ናት በቃ ነው ያለ ማጭሩ።
ይህንንም ከአርሶ አደሮቹ ያዳመጣችሁትን ቅሬታና አቤቱታ መሰረት በማድረግ አስተዳደሩን የግድ መጠየቅ ነበረብኝ። ለዛም ሲባል የራያ አላማጣ ዋና አስተዳዳሪ አቶ ገብረዝጋብሔር ወልደ ገብርኤልን ጠየቅኳቸው። አቶ ገብረዝጋብሔር ጉዳዩ በሚመለከት ካሁን በፊት የቀረበብኝ አቤቱታ የለም ይላሉ።
አነ ዛ ብላ ዘለካ ዘረባ ናባይ ብዛዕባ እዛ ጉዳይ እዚኣ ዝመፀኒ ሓሳብ እውን የለን ቅድሚ ሕዚ እርዳእታ ንወይኑ
እየተናገርክ ስላለኸው ጉዳይ ካሁን በፊት የቀረበልኝ ሀሳብ የለም። እርዳታ መውሰድና ማዳበሪያ መጠቀም የሚያገናኛቸው ነገር የለም። እርዳታ ለጊዜው ችግር መፍትሄ እንዲሆን ተብሎ ነው እየተሰጠ ያለው። ማዳበሪያ ደግሞ ገበሬው በዘላቂነት ምርታማነቱን ለማሳደግ ተብሎ ነው የሚሰጠው። ስለዚህ በዚህ ጉዳይ ላይ በግልም ሆነ በቡድን ቅሬታ አለን ብሎ የመጣ ማንም ሰው የለም። የእህል እርዳታ በሚሰጥበት ጊዜም ራሴ እንደ አስተዳዳሪ እንደዚህ አይነት ችግር አላየሁም። ችግር ደርሶብኛል የሚል ሰው ካለ ራሱ በአካል መጥቶ ማረጋገጥ ይችላል። ቅሬታው ለምን ወደ እናንተ ቀረበም አልልም። ቢሆንም ግን ወደ እናንተ ከመድረሱ በፊት ወደ እኛ መጥቶ እገሌን ጠይቄ ፍትህ አጣሁ የሚል ካለ ማጣራት እንችላለን። አሁን ባለን መረጃ መሰረት ግን ይህን አስመልክቶ የቀረበልን አቤቱታ የለም።
ዋና አስተዳዳሪው አቶ ገብረዝጋብሔር አርሶ አደሮቹ ማዳበሪያ ተገደን ነው የምንገዛው ሲሉ ላቀረቡት ቅሬታ ማዳበሪያ መግዛት መብት እንጂ ግዴታ አይደለም፣ አይገደድም ሲሉ መልስ ሰጥቷል።
መሰሊ በርጉቦ ይኮነን እዚ ምክንያቱ መዳበሪያ ንባዕሉ ንቀፃሊ መፍሪ ንትኩዕ ብየሉን ምህርቲ ከደ ንክዕሉ ዝሕሰብ እምበር ከም ጉቡእ ካዚኣ እንተዘይገርካ እዚኣ ክትወስድ
መብት እንጂ ግዴታ አይደለም። ምክንያቱም ማዳበሪያ ጥሩ ምርት እንዲያገኝ የሚቀርብለት እንጂ እንደ ቅድመ ሁኔታ የሚቀመጥ አይደለም። ከፈለገ ይውሰድ፣ ካልፈለገ ይተወ። ስለዚህ ማዳበሪያ ፍላጎት ላለው በራሱ ተነሳሽነት ለራሱ ጥቅም ሲባል ለሚፈልግ ሰው የቀረበ እንጂ አይ ይህን ካላደረግ እንዲህ አይሆንም የሚል በቅድመ ሁኔታ የቀረበ አለመሆኑን ሕዝቡ መረዳት አለበት።
ዋና አስተዳዳሪው አቶ ገብረዝጋብሔር ቅሬታ ያላቸው አርሶ አደሮች ጽሕፈት ቤታቸው ድረስ በመምጣት አቤቱታቸውን ማቅረብ እንደሚችሉ ጠርቷል። ኅብረተሰቡ ዘንድ በመሄድም በአካል ተገኝተው እንደሚጠይቁና እንደሚያጣሩም ተናግረዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም።
ቀጣዩ የመጽሔት ርዕስ ወዲህ ወደ ዋሽንግተን ዲሲ ይመልሰናል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትላንት ለረጅም ጊዜ የተጠበቀውን ድጋፋቸውን ለታሳቢዋ ዲሞክራቲክ እጩ ፕሬዚደንት ሂለሪ ክሊንተን ሰጥተዋል። ከዚያ አጭር ጊዜያት ቀደም ብሎም ዋና የሚስስ ክሊንተን ተቀናቃኝ ከሆኑት የቬርማንቱ ሴናተር በርኒ ሳንደርስ ጋር ተገናኝተዋል። የአሜሪካ ድምፅ ራዲዮ ብሔራዊ ዜና አቅራቢ ጂም መሎን እንደዘገበው የፕሬዝደንት ኦባማ ድጋፋቸውን መስጠት ከረጅም ጊዜና ከመረረ ውድድር በኋላ የዲሞክራቲክ ፓርቲውን አባላት ሊያቀራርብ ነው ይላል። ትዝታ በላቸው ይዘዋለች።
ፕሬዝደንት ኦባማ ምንም ጊዜ ሳያባክኑ ነው ሙሉ ድጋፋቸውን ለሚስስ ሂለሪ ክሊንተን የሰጡት። በመጀመሪያም በሚስስ ክሊንተን የምርጫ ዘመቻ በተሰራጨ የቪዲዮ መልእክት ነው ድጋፋቸው የተስተዋለው።
Look, I know how hard this job can be. That's why I know Hillary will be so good at it. In fact, I don't think there's ever been someone so qualified.
እነሆ ይህ ስራ ምን ያህል ከባድ እንደሆነ አውቃለሁ። ለዚህም ነው ሂለሪ ከማንም በላይ ለስራው ምቹ ነች የምለው። በእኔ እምነት ለዚህ ስልጣን ከርሷ የተሻለ ዕውቀት ያለው ሰው ቀርቦ አያውቅም። ስራውን ለማከናወን ዕውቀት፣ ጽናት፣ ጥሩ ልብና ርህራህ ያላት።
ቀደም ሲል የሰማችሁት የቪዲዮ መልእክት የተለቀቀው ፕሬዝደንት ኦባማ ከሚስስ ክሊንተን ዋና ተቀናቃኝ የቨርሞንቱ ሰናተር በርኒ ሳንደርስ ጋር ረዘም ላለ ጊዜ ከተገናኙ በኋላ ነው። ከግንኙነቱ በኋላ ሳንደርስ ለጋዜጠኞች በሰጡት መግለጫ በቅርቡ ከሚስስ ክሊንተን ጋር እንደሚገናኙ ገልጸው ዴሞክራቶች በመተባበር ታሳቢ የሪፐብሊካን እጩ ፕሬዝደንት ዶናልድ ትራምፕን ስለሚገጥሙበት ጊዜም ተስፋ አስተጋብተዋል።
I am going to do everything in my power and I will work as hard as I can to make sure that
Donald Trump የዩናይትድ ስቴትስ ፕሬዝዳንት ሆኖ እንዳይመረጥ የተቻለኝን ሁሉ አደርጋለሁ፣ ተግቼ እሰራለሁ።
ሚስተር ትራምፕ ወዲያው ነበር ክሩኩድ ማለትም ጠማማ የሚለውን የተለመደ የክሊንተን ዘለፋቸውን በትዊተር የለቀቁት። ፕሬዝደንት ኦባማ ለሚስስ ክሊንተን ድጋፋቸውን ከማሳወቃቸው ቀናት ቀደም ብሎ ወይዘሮዋ የዲሞክራቲክ ፓርቲ ታሳቢ እጩ ፕሬዝደንትነታቸውን በከፍተኛ የድጋፍ ድምጽ ጨብጠው ነበር። ባለፈው ማክሰኞ በሰፊው የአሜሪካ ግዛት ካሊፎርኒያ ጭምር በስድስት ክፍለ ግዛቶች ድል ሲቀዳጁ እንዲህ ነበር ደጋፊዎቻቸውን ያመሰገኑት።
So we all owe so much to those who came before and tonight
እነሆ ሁላችንም ለቀደሙንና ለዚህ ቀን ላበቁን ምስጋናችን ከፍ ያለ ነው። ውለታቸው አለብን። ይህች ምሽት ደግሞ የሁላችንም የድል ምሽት ነች።
ሰነተር በርኒ ሳንደርስ ከኒውዮርኩ ቻክ ሹመር ጭምር ከሰነት አባላት የዲሞክራቲክ ፓርቲ ባልደረቦቻቸውም ጋር ተገናኝተዋል።
He's not worn down, he's not bitter, he's not angry. I told him I was proud.
ሽንፈቱ አላደቀቀውም፣ አልተማረረም፣ አልተናደደም። ባደረገው ጥረትና ባስገኘው ውጤት እንዳኮራኝ ነግሬዋለሁ።
የፖለቲካ ገምጋሚዎች በርኒ ሳንደርስ ፈጠን ብለው ድጋፋቸውን ለታሳቢዋ እጩ ፕሬዝዳንት ሂለሪ ክሊንተን እንዲሰጡ ዴሞክራቶች ይጠብቃሉ ይላሉ።
የዛሬ ሳምንት አርብ በተወለደ በ74 ዓመቱ ከዚህ ዓለም በሞት የተለየው የታላቁ የቡጢ ስፖርት ኮከብ የመሐመድ አሊ የቀብር ስነ ስርዓት በዛሬው ዕለት እየተካሄደ ነው። በትውልድ ከተማው በኬንታኪዋ ሉቪል ከተማ ጎዳናዎች በብዙ ሺዎች የሚቆጠር ህዝብ ወጥቶ አሊ 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 ያለ ፍቅሩን በመግለጥ ላይ እየተሰናበተ ይገኛል። ቆንጅታዬ ነው ዘገባውን ያዘችው።
ዛሬ በብዙ ሺዎች የተቆጠሩ አሜሪካውያን ሉዊቪል ከተማ ጎዳና ላይ ተኮልኩለው ሳምንት አርብ በ74 ዓመቱ ከዚህ ዓለም በሞት የተለየውን እውቁን የቡጢ ኮከብ መሐመድ አሊን ተሰናብተዋል። ዛሬ ጧቱን በእስልምና ሃይማኖት ደንብ መሰረት ቀይ ከፈን የለበሰውን የመሐመድ አሊን አስከሬን ያዘው ሳጥን በትውልድ ከተማው ሉዊቪል ከተማ በህይወቱ ትልቅ ቦታ ባላቸው የከተማይቱ አካባቢዎች አልፎ የቀብሩ ስነ ስርዓት ወደሚፈጸምበት በዩናይትድ ስቴትስ የታሪካዊ ስፍራዎች ብሔራዊ መዝገብ ላይ ስሙ ወደ ሰፈረው ኬቭ ሂል መካነ መቃብር ተጉዟል። የመሐመድ አሊን አስከሬን ከተሸከሙት መካከል የከባድ ሚዛን ቡጢ ሻምፒዮናዎች ማይክ ታይሰን እና ሌነክስ ሉዊስ እንዲሁም አሊን ሆኖ በሰራው ፊልም ስራው ለኦስካር ሽልማት እጩነት የበቃው ጥቁር አሜሪካዊው ተዋናይ ዊል ስሚት ይገኙበታል። የአሊ ቤተሰብ ቃል አቀባይ ባብ ገነር እንዳሉት ማይክ ታይሰን ቀደም ብሎ የያዘው የሌላ ጉዳይ መርሃ ግብሩ ከዚህ ከዛሬው ስነ ስርዓት ሊያስቀረው እንደማይችል ካወቀ በኋላ ነው ዘግይቶ አስከሬኑን ከሚሸከሙት መሃል እንዲሆን የተደረገው። ታይሰን በመሐመድ አሊ ሞት ዜና ክፉኛ በማዘኑ በቀብሩ ስነ ስርዓት ላይ የሐዘን ስሜቱን ለመቆጣጠር የመቻሉ ነገር አስግቶት እንደነበረ ቃል አቀባዩ አክለው ገልጸዋል። በስነ ስርዓቱ ላይ የቀድሞ ፕሬዝዳንት ቢል ክሊንተን እና ኮሜዲያን ቢሊ ክሪስታል ያድናቆት ንግግር ያደርጋሉ። ቢሊ ክሪስታል አሊን ቁርጥ በሚያሰኝ መልኩ እሱን መስሎ በሚሰራው ኮሜዲ ስራው ብዙውን ጊዜ ራሱን አሊን በሳቅ ያፈርሰው እንደነበረ ይታወሳል። ዛሬ በትልቁ አልጃቸው የሁለተኛ ደረጃ ትምህርት ቤት ምረቃ ላይ የሚውሉት ፕሬዝዳንት ባራክ ኦባማ የላኩትን ደብዳቤ ደግሞ የዋይት ሃውስ ከፍተኛ አማካሪዋ ቫለሪ ጃረት በቀብሩ ስነ ስርዓት ላይ ያነባሉ። ራሱን ዘ ግሬተስት ወይም ታላቁ ብሎ ይገልጽ የነበረው መሐመድ አሊ ትናንት ሐሙስ ቁጥሩ 14,000 የሚደርስ ህዝብ በተገኘበት የእስልምና ሃይማኖት የጸሎትና የመታሰቢያ ስነ ስርዓት ተካሂዶለታል። በዩናይትድ ስቴትስ ከሚገኙ ታላላቅ መስጊዶች የአንዱ ኢማም የሆኑት መሐመድ መጂድ ሲናገሩ ከአሊ በፊት አሜሪካ ውስጥ ስለ እስልምና ሃይማኖት የሚያውቅ ብዙም አልነበረም። ምን ያህል ሙስሊሞች እንዳሉ እነማን እንደሆኑ መሐመድ አሊ ነው ያስተዋወቀው ብለዋል። እጅግ ዝነኛው አሜሪካዊ ሙስሊም ሲሉም ጠርተውታል። የእውቁ መሐመድ አሊ ህልፈት በመላው ዓለም ሐዘን ሆኗል። በአሊ የልጅነት መንደር በሉዊቪል ከተማ ዌስት ኤንድ መንደር ነዋሪዎች ግን አሊ የበለጠ ትልቅ ቦታ ነው ያለው። I float like a butterfly, sting like the bee. The reason that I rhyme is because of Ali. የራፕ ሙዚቀኛና የማህበረሰብ ደህንነት ተሟጋች የሆነው ክሪስ ፍሎ ፎርሃንድ ታላቁ አሊ ባደገባት በኬንታኪዋ ከተማ ይኮራል። የአሊ ክንዋኔ ለዘላለም ይኖራል ይላል። When I see the positive attitude that Muhammad Ali stands for, it allowed me to start
Ali የነበረውን አዎንታዊ አስተሳሰብ በማወቄ እኔም ራሴ አዎንታዊ አስተሳሰብ መያዝ እንድችል ረድቶኛል።
የቺካጎ ከተማ ነዋሪው ማርክ ስታምፕሊ አሁን የሉዊቪል ከተማ ነዋሪ ናቸው። አሊን መጀመሪያ ያገኘሁበትን ጊዜ አረሳውም ይላሉ። ቀረብ ባልኩና ቻምፕ እንደምን አለ አልኩት ሲሉ ያስታውሳሉ።
He turned to me and he shook my hand and it's kind of
ዞር ብሎ ጨበጠኝና ተጫውቶኝ ያን ጊዜ በተለይ በጥቁሮች ላይ ብዙ ነገሮች ይደርሱ ነበር። እነዚያን ነገሮች የሚመለከቱበት መንገድ እዚያ ቦታ ላይ መገኘቱ ብቻውን ይሰጠን የነበረውን የጥንካሬ ስሜት ፈጽሞ አረሳውም።
የሉዊቪል ከተማ ዌስት ኤንድ ቀበሌ ነዋሪዎች ሁሉም ስለ መሐመድ አሊ የሚናገሩት አላቸው። ከሁሉም ታላቁ ግን ዝነኛ ከሆነ በኋላ ከነሱ ህይወት ሳይለይ አብሯቸው ያሳለፈው እንደሆነ ነው የሚመሰክሩት። የ79 አመቷ ማርጀሪ ሆፍማን አሊ ለወጣቱ ትውልድ አርአያ እንደሆነ እንዲህ ሲሉ ይናገራሉ።
ወጣቶቹን አልችልም የሚባል ነገር የለም እያልኩ መክራቸዋለሁ እና ወጣቶቹ ቆም ብለው አሃ ይሉና ያስባሉ። መሐመድ አሊን ወይም ሌላ መሆን የሚፈልጉትን መሆን ይችላሉ። እግዚአብሔርን ማመን ብቻ ነው የሚያስፈልገው።
የቱርክ ፕሬዚደንት ሬቼፕ ታይብ ኤርዶዋን በትናንቱ የጸሎት ስነ ስርዓት ላይ መገኘታቸው ሲታወስ፣ በዛሬው የቀብር ስነ ስርዓት ላይ ሊገኙ የነበራቸውን እቅድ ሰርዘው ትናንቱኑ ማታ መመለሳቸው ታውቋል። በዘገባዎች መሰረት ኤርዶዋን ሐሳባቸውን የለወጡት የቀብሩ ስነ ስርዓት አዘጋጆች ፕሬዚደንቱ ያስከሬኑን ሳጥን ለማልበስና የቱርክ ሃይማኖታዊ መሪ ከቁርአን ጥቅስ እንዲያነቡ ያቀረቡትን ጥያቄ ባለመቀበላቸው ነው ተብሏል።
በመጨረሻ ውይይት በዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ሲድ 24ኛው ዓመታዊ ክብረ በዓልና የማኅበረሰብ አገልግሎት ዙሪያ የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ሲድ በዋና መጠሪያው ማኅበረ ግዩራን ዘረ ኢትዮጵያ የዘንድሮውን 24ኛ ዓመታዊ ሥነ ሥርዓት በቅርቡ እዚህ ዋሽንግተን ዲሲ አቅራቢያ ከምትገኘው ኮሌጅ ፓርክ ከተማ አክብሯል። እንደ ወትሮ ሁሉ ዘንድሮም ለማህበረሰብ ልዕልናና መሻሻል ባደረጉት ከፍተኛ አስተዋጽኦ የመረጣቸውን ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ለክብር አብቅቷል። በድርጅቱ ወግ መሰረት ዘንድሮም ዛሬ በሕይወት ባይኖሩም በስራቸው ሕያው የሆኑ አንድ ታላቅ ሰው በተመሳሳይ አስታውሷል። የዓመታዊ ሥነ ሥርዓቱን ተከታትለን ከድርጅቱ አመራሮች ሁለቱን ሊቀመንበሩን ዶክተር መላኩ ላቀውንና ዋና ጸሐፊውን አቶ አክሊሉ ደምሴን እንዲሁም ከአምስቱ ተሸላሚዎች ሁለቱን የመቀዶንያ የአረጋውያንና የአእምሮ ሕሙማን መርጃ ድርጅት መሥራችና ሥራ አስፈጻሚ ዳይሬክተር አቶ ቢንያም በለጠን እንዲሁም ከሕይወት በኋላ ለክብር የበቁትን የራስ አሉላ አባነጋን ቤተሰብ አባል ወይዘሮ የሺ ወልደ ሕይወትን ጋብዘን አወያይተናል። አራቱን እንግዶች ያወያየው አሉላ ከበደ ነው። ከአዲሱ አበበ ጋር በሚያዘጋጁት በእሁዱ የራዲዮ መጽሔት ቅንብራቸው ካሰማው የቀደመ አጭር ዝግጅቱ መለስ ብሎ በሚያስታውስበት ይጀምራል።
ከዘንድሮ ተሸላሚዎች አንዱ የመቅዶንያው የበጎ አድራጎት ድርጅት መስራች አቶ ብንያም በለጠ ልጀምር። ብዙዎች ልቦናው የሚመላለስ ከዚህ ቀደምም ተጠይቋቸው የሚያውቁም ይመስለኝን አንድ ጥያቄ ልወርውር። ሌሎችን የመርዳት መነሳሳት ምናልባትም ከተፈጥሮ ዝንባሌ ከዛ ቅን መንፈስ የሚነሳ መሆኑን መረዳት አያዳግትም። ብዙዎች በተለያየ መንገድ ወገኖቻቸውን ሊረዱ ይሞክራሉ። እርስዎ ሊረዱ የመረጧቸው ግን አንድም ቀላል አለመሆኑ፣ ሁለትም የተከፈተ ልቦናን የሚጠይቅ ክብደትም አለው፣ አስቸጋሪም ነገር አለው። እርስዎ እንደጠቀሱት በራሳቸው መጸዳዳት እንኳን የማይችሉ ሰዎች ጭምር ያሉበትን በተለያየ ጤና ሁከት ውስጥ የሚገኙ ሰዎችን መርዳት ከስራም ከማገዝም በላይ ነውና አስቸጋሪ አልነበረም ወይ ለእርስዎ? ዛሬ ውስጡ ገብተው የሚያደርጓቸውን ነገሮች በቅርበት የተመለከቱ ሲተርኩ ሰምቻለሁ። እንዴት መረጡት? እንዴት ተቻለዎት?
ቅዱስ አፈወርቅ ታላቅ የቤተክርስቲያን አባት ነው የሚላል፣ ሰዎችን መርዳት በድንግልና ከመኖር እንኳን የበለጠ ዋጋ ያሰጣል ያልክ እግዚአብሔር እና በድንግልና መኖር ማለት እንግዲህ በጣም ከባድ ነው። ሰው ሆኖ እንደ መላእክት መኖር ነው እና ከዛ የበለጠ ዋጋ ያሰጣል ሲል እንግዲህ ምን ያህል ከእግዚአብሔር የሚያሰጠውን ዋጋ ያሳያል። እና ብዙ ጊዜ ምን ስራው ከባድ ቢሆንም ከእግዚአብሔር የሚያሰጠው ዋጋ ግን ትልቅ ስለሆነ ያን ስታስበው ከባድ የሚመስለውም ነገር ቀላል ይሆናል። ሌላው ደግሞ ያው እኔ አይደለም የሚሰራው። እኔ ብዙ ጊዜ በጤንነትም በስንፍናም በተለያዩ ድክመቶች ብዙ እየሰራው አይደለም። በጎ ፈቃድ የሚቻሉ ከሁሉም በላይ ደግሞ እግዚአብሔር ይሰራል። እኔ ብዙ ጊዜ ስለሚያምንም በመተኛት ነው፣ ግን እግዚአብሔር ግን አልተኛም። ስለዚህ እግዚአብሔር ቀላል ነገር አይደለም፣ ምን ከባድ ቢሆንም።
አቶ ቢንያም ከትህትናው ጭምር ነው በጣም አመሰግናለሁ። አንቱ እያልኮትም ቢሆን ወጣት መሆኑን አድማጮች እንዲረዱ ፈልጋለሁ። ወደ ኋላ ላይ ሌሎች ጥያቄዎች እወረውራለሁኝ። ወይዘሮ የሺ ወደ እርሶ ልምጣ። እርሶ ቅም አያቶ ነው የሚባለው የራስ አሉላ አባነጋ የታላቁ አርበኛ የልጅ ልጅ ልጅ ይመስሉኛል። ልክ ነው?
ልክ ነው። አዎ ልክ ነው።
ራስ አሉላ አባነጋ በኢትዮጵያ ታሪክ ውስጥ የገነነ ስፍራ ያላቸውን ያህል የእሳቸው ዝምድናም ሆነ እሳቸውን የሚያውቅ በቅርብ ማግኘት የሚቻል በማይመስልን ሰዓት ነው የተገኙት። እንዴት ተቀበሉት? የቅድመ አያቶን እውቅናና ክብር የተሰጠበትን ሁኔታ ምንስ ስሜት አሳደረበው?
በጣም ነው ደስ ያለኝ። በጣም በጣም ነው ደስ ያለኝ። ይህ ቅዱስ ሀሳብ አስበው ይሄን ነገር ማድረጋቸው በእውነቱ ለሲዳ አባላት በጣም የላቀ ምስጋና ነው የማቀርበው፣ ያው በቤተሰባችንና በወዳጆቻቸው ስም እና በጣም ክቡር ነገር ነው እኔም የተረከብኩት እና እስከ ዘላለም የማንረሳው ትልቅ ውለታ ነው።
ስነ ስርዓቱ ላይ የራስ አሉላ አባነጋን ታሪክ ለታዳሚዎቹ ግሩም አድርገው አቅርበዋል። በስፍራው ተገኝቼ ታዝቤያለሁ። ብዙ የተጻፈላቸው ብዙም የተነገረላቸው ናቸው። እንዲህ ያለ ቅድመ አያት ሲኖር ታሪኩን ማወቅ ጥያቄ ውስጥ የሚገባ እንዳልሆነ እረዳለሁ። ነገር ግን በተለየ ቅርበት የተከታተሉት ይመስላል ለዚህ መድረክም እንዲስማማ አድርገው ያቀረቡበትና በመድረኩ የቀረበውን ሙሉ በሙሉ መልሰን ባናመጣም ለእርስዎ ራስ አሉላ አባነጋ ማን ናቸው? ምንድን ነው እንደው በዋናነት የሚታየው ለዚህ ትውልድ የተላለፈ ዛሬም ለክብር የበቁበት ሁኔታ ጋር የሚዛመድ አንድ ትልቅ ነገር ቢመዝኑ?
አዎ ልክ ነው። ማለት እኔ በእርግጥ የእሳቸው ደም እኔ ላይ ስላለ በጣም ኩራት ይሰማኛል። ግን ከኔም አልፎ ማንም ኢትዮጵያዊ ቢሆን ማንም ኢትዮጵያዊ የሚኮራባቸው ለሀገራቸው ሉዓላዊነት የኢትዮጵያን ዳር ድንበር ሲያስከብሩና ሲዋጉ ያለፉ የማንም ኢትዮጵያዊ አባት ናቸው። ከራሳቸው በፊት አገራቸውን ያስቀደሙ ታላቅ ጀግና ስለሆኑ እኔም በጣም በጣም ነው የምኮራባቸው። በዚህ ላይ ደግሞ ወላጅ እናቴ በቅርብ ነው ያረፈችው። ስለ እሳቸው በቃ ብዙ ታሪክ ትነግረኝ ነበር እና በጣም ትልቅ ፍቅር ነበራት።
መልካም ከተሸላሚዎቻችሁ ወይም ለዚህ ክብር ከበቁት ዘወትር እንደምናደርገው ሁለቱን ብቻ እናምጣ እንጂ ቀሪው ሶስት በአዋቂዎች ጎራ ያሉትንም የሚገባቸውን ክብርና ሌሎችንም እንዲያነቃቁ ጭምር ነው እንዲመሰሉን ፕሮግራም እናዘጋጀውና መልሰን በሌላ ፕሮግራም እናወያያለን። ከዚህ ከሚወደስ ስራችሁ ለሀገራቸው ለወገናቸው ላቅ ያለ አስተዋጽኦ ያበረከቱ ሰዎችን ከምታከብሩበት ስራችሁ እና ድካማችሁ ባሻገር ፈተናዎቹንም እንመልከት። ምናልባትም የወደፊት እቅዶቻችሁን ትነግሩናላችሁ። በዘንድሮው ዝግጅታችሁ ምን ተለወጠ? ምን አዲስ ነገር ሞከራችሁ? ምንስ የቀደመም ይሁን የዛሬ ፈተና ገጠማችሁ? በመድረክ የታዘብነውን አንድ ጥያቄ ማንሳቴ አይቀርም፣ እኔም በስፍራው ተገኝቻለሁና ምን አዲስ ነገር አስተዋወቃችሁ በዚህ አመት? እንግዲህ 4 አመታት ተጉዟልና አንጋፋ የሆነ ያለ ድርጅት ነው። ምንስ ፈተናዎች ነበሯችሁ በዚህ ሂደት ውስጥ? ዶክተር መላኩ።
እሺ፣ ዘንድሮ ታዛቢም እንዳየው 4 ወጣት ልጆች በአዲስ የቦርድ አባልነት አጭተን የቦርዱ አባል እንዲሆኑ በማድረጋችን በጣም ደስ ብሎናል። እነኚህ ወጣት ልጆች በትምህርታቸው የላቁ በሙያቸውም እየታወቁ ያሉ ናቸው። ትንቢት ተክለ ከሃርቫርድ ሎ ስኩል ጨርሳ የኮርፖሬት ሎየር ነች፣ ኒውዮርክ ነው የምትሰራው። እሷ የሲድ ተመራቂ ነበረች ቀደም ብሎ። እንዲሁም ደግሞ ሀመረ ገብረየስ የምትባል እሷም እንዲሁ ወጣት ልጅ ለዋሽንግተን ዲሲ ሃውሲንግ ኦቶሪቲ በስራ ኃላፊነት ላይ ያለች ነች። ሌላው ደግሞ እንዲሁ ቢኒያም ገብረወልድ እሱም ወጣት የሶስት ልጆች አባት ነው። እሱን ከጆን ሃፕኪንስ ዩኒቨርሲቲ ተመርቆ በዛንለት ከኛ ጋር አብሮ የሚሰራ ነው። የመጨረሻው አባል እድላዊት ተሰማ ትባላለች። እሷም እንዲሁ የሲድ ተመራቂ ነበረች። በጣም ጎበዝ ልጆች ናቸው እና አዲስ ጉልበት ሰጥተውታል። ሲድ አዲስ ሀሳብ አምጥተዋል፣ እያመጡም ናቸው። ወደፊት ድርጅቱን በከፍተኛ ደረጃ የሚያራምዱት ይመስላል፣ ያደርጉታልም ብዬ አምናለሁ። በሌላው በኩል ቀደም ብለን የምናደርገው የነበረው ይህንን ክብረ በዓል በጆርጅ ታውን ዩኒቨርሲቲ ነበር። ዘንድሮ ግን ከፍ ለማድረግ ደረጃውንም በማሪየት ሆቴል አምጥተነዋል። ዝግጅቱም ጥሩ ነበር። ዘንድሮም ተጋባዦች ሞልቶ ቦታው ተመልሰዋል። ቀደም ብሎ ለዝግጅቱ መምጣታቸውን ማሳወቅ ባህል እያስተማርን ነው። ወደ 70% ቀደም ብሎ ተካፋይ መሆናቸውን አሳውቀው መምጣታቸው ራሱ ትልቅ ነገር ነው ለእኛ ባህል ማለት። ፖዘቲቭ የሆነ ባህል እየለመድን ነው። በሌላ ደረጃ እንዳየኸው አዳዲሶቹ ወጣቶች ልጆች አንዱም ዶክተር ሟ እሱ ነበረ ያው ዌልካሙን ስፒች ያደረገው። ይህም ለውጥ ነው፣ ደስ ይላል ወጣቶቹ ሲመጡ ማለት ነው። ብዙ ለውጦች አሉ። ስትራቴጂክ ፕላንም አለን ለአራት አመት የተቀየሰ። ያንን ስትራቴጂክ ፕላን በስራ ላይ የመዋልም እቅድ አለ። የሚቀጥለው አመት ደግሞ 25ኛው አመታችን ስለሆነ ልዩ በዓል ለማድረግ እየተዘጋጀን ነው። ብዙ ትብብር እንደሚኖረንም ከኮሚኒቲያችን ተስፋ አደርጋለሁ። የሲድ አባላቶች በእውነቱ የራሳቸውን ገንዘብ ከፍለው ከካሊፎርኒያ፣ ከኦሃዮ፣ ከኒው ጀርሲ፣ ከኒውዮርክ ከየቦታው ነው የሚመጡት። ለሆቴሉም ራሳቸው ነው የሚከፍሉት፣ ድርጅቱ አይከፍልላቸውም። ሲገቡም ለኢቬንቱ ለሚከፈለው ዲነር ራሳቸው ከፍለው ነው። እንደዚህ አይነት መንፈስ ያለው ድርጅት ነው እና አባላቶቹ በእውነት ለድርጅቱ ያላቸው ተወዳጅነት ይሄ ነው አይባልም። እና ለውጥም የሚመጣው ለብዙም አመት ሊቆይ የቻለው ኮሚትመንት በመኖሩ ነው። ለውጦች ለታዛቢ እንዲገባቸው ማድረግ ጥሩ ነው። ሌላም ድርጅቶች ከዚህ የሚማሩት ብዙ ትምህርት ይኖራል ብዬ ገምታለሁ።
ገሮም እንደ ድርጅትም በምሳሌ ሌሎችን እያነቃቃችሁ መሆኑን በሌሎች አካባቢዎችም መሰል ድርጅቶች በእናንተ ፈለግ የመጡ መሆናቸው ተገልጠዋል። የካናዳው የቅርብ ጊዜው ትውስታ ነው፣ ሌሎችም ይኖሩ ይሆናል። ለሁሉም ጥንካሬያችሁን እቅዳችሁን እንዳየነው ሁሉ እንግዲህ ፈተናዎቻችሁንም እንመረምራለንና ፈተናዎቹ ወደ አቶ አክሊሉ የመጡ ይመስላል። አቶ አክሊሉ አሉ?
አለሁኝ።
እሺ፣ አንዱ ፈተናችሁ ምክንያታዊም ቢሆን በርካታ ሰዎችን በእጩነት ታቀርባላችሁ። ዘንድሮ መጠነኛ ለውጥ ያደረጋችሁ ይመስለኛል። በተማሪዎች ዘንድ እንዲሁ ብሔራዊ እውቅና መሰጧቸው አሉ። በሁለተኛ ደረጃ ትምህርት ቤት ከፍተኛ ውጤት ያመጡ ታዳጊዎችን ለሽልማት ታበቃላችሁ። ከአዋቂዎች ጎን አስቀምጣችሁ በዚያ መድረክ ላይ ያን መንፈስ እንዲጋሩ የምታደርጉበትን ሁኔታ የሲድ ባህል አድርጋችሁታል። ብዙ ጊዜ ተከታትለናል። ታዲያ ሁልጊዜ የሚጠየቅ ዘንድሮም ያልቀረ አንድ ፈተና፣ አንድ ችግር አለ። የሰዓት ጉዳይ፣ ረጅም ሰዓት የሚፈጅ ስነ ስርዓት ነው። ያን ለዛ ያለው ጥሩ ዝግጅታችሁን ያዳክማል የሚለው ቅሬታ ተደጋግሞ ይነሳልና እስኪ ስለተፈጠሩትም ሆነ በማሻሻያነት ስለምታስቧቸው ጉዳዮች አቶ አክሊሉ ምን ልታረጉ፣ ምን ሁነኛ መፍትሄ ልትፈጥሩለት አስባችኋል?
እርግጥ ነው በየአመቱ እንደየሆነ ሁሉ ምንም እንኳን ጊዜ እያጠረን ብዙ ሰዓት ቢፈጅም ማንኛውም እዛ ማህበሩን አክብሮ የመጣ ሰው ሁሉ እስከ መጨረሻው ድረስ ነው የሚቀመጠው። ጥሎ የሚወጣ ማንም ሰው የለም። የመጨረሻው ሰው እስኪከበር ድረስ ሁሉም ሰው ምንም እንኳን አንዳንድ ነገሮች ተንዛዝተዋል ብለው ቅሬታቸውንም ቢገልጹም እዛ ቁጭ ብለው ነው የሚያመሹት። በአሁኑ አጋጣሚ ለመጀመሪያ ጊዜ ተማሪዎቹ እንዳይረሱ እዚህ አመት አማኑኤል ፈጠነ፣ ሃይማኖት ሽመልስ፣ ሴራ በላይ እና ዮሐንስ ሽፈራው የተመረቁት አራት ወጣቶች ናቸው። ባለፉት አመታት ከአምስት እስከ ስድስት ወጣቶች ነበር የምናከብረው። አሁንም ጊዜ እንዳይወስድብን በማለት ከስድስት ወደ አራት ቀንሰን አዋቂዎችንም ስድስት ሰዎች ነበር የምናከብረው። አሁን በአንድ ቀንሰን በዚህ አመት። ነገር ግን አሁን ደጋፊዎች ሁሉ የሚሉን ሰምተን በሚመጣው አመት እናደርገው የተባለው በሶስት ሰዓት ውስጥ ለማጠናቀቅ ነው የምንፈልገው። ከእንግዲህ ወዲህ ይኸው ምንድን ነው ባጭሩ ተመራጮቹን ከአንድ ደቂቃ በማይበልጥ ጊዜ አስተዋውቀን ጊዜውን ለተመራቂዎቹ እየሰጠን እነሱ ያንግግራቸውን አድርገው ሽልማታቸውን ተቀብለው የሚጨርሱበት ነገር እንዲሆን ነው የምንፈልገው። እንግዲህ በሚመጣው አመት ትንሽ ለወጥ ሳይል አይቀርም። 25 አመታችን ስለሆነ ከአንድ ቀንም ወደ ሁለት ቀንም ድረስ የሚሄድ ዝግጅት ሊሆናል። በአንድ ቀንም ከሆነ የሚገባ ባጭሩ ለማጠና አሁን ስለ ሰዓቱ ርዝማኔ የምንባለውን ሁሉ ወደፊት እናስተካክላለን ብለን እናምናለን። እንግዲህ ይህን ደጋፊዎች ሁሉ ይህን እንዲሰሙልን እንፈልጋለን።
ግርም ነው ከባድ የሚያደርገው እስካሁንም እንደምንገምተው ተሸላሚዎቹ በተለያዩ አመታት አዲስ ሰዎች ስለሚሆኑ የለም ባለፈው አስረዝም ያለሁኝና ላሳጥር የሚሉ ሰዎች አይደለም የሚመጡት። ተስፋ እናደርጋለን ይታረማል። እኛም መልሰን መጠየቃችን አይቀርም ካልተሻሻለ። ምናልባት ለመቋጫ የሚሆነን አንድ ሁለት ጥያቄዎች ልወርውር። አቶ ቢንያምን መልሼ ላምጣ። አቶ ቢንያም የገዛ ጤንነቶ ህመም ላይ ባሉበት ሁኔታ ነው ይሄን የሚረዱት፣ ቀደም ብለው እርሶም ጠቆም አድርገዋል። በዛ ሁኔታ ውስጥም ሆነው እነኚህን ደጋፊ ያጡ ሰዎች ከመርዳት አልተቆጠቡም። እንዲያውም ምናልባትም የእርሶም ጤና ሁኔታ በደንብ በሚረዳበት ሁኔታ ውስጥ አላደረጉም እስከሚባል ድረስ ሲነገር ሰምቻለሁ። እርሶ ያስረዱናል። ሌላው የበጎ ፈቃደኝነትን እንደ ባህል ማስረጽ መቻሎ ነው ለዚህ ሽልማትም የተለየ ስፍራ የተሰጠው ይመስለኛል። በስራዎች ውስጥም ጎልቶ ወጥቷል። በባህል ከቅርብ ቤተሰብና ከወዳጆች ባሻገር በደግነትና በርህራሄ ሰዎች የሚረዱትን ያህል ሰዓትና ጊዜን ሰጥቶ ራቅ ላለ የቤተሰብ አባል ላልሆነ ሰው መርዳት ወይም ብዙ ጊዜ ማጥፋት የተለመደ ነገር ነው ማለት ያስቸግር ይመስለኛል። የብዙዎች ልማድ አይደለምና እስኪ በሱስ መንገድ በሱስ ረገድ ምን አይነት ውጤት እያዩ ነው? ስለ ጤንነቶም ጨምረው የመጨረሻ ጥያቄ እናድርግ።
አሉላ እንዳልከው ልክ ነው። እርዳታ ማለት እንግዲህ ከስጋ ወይም ከጋብቻ ዝምድና ውጭ የሆነ ሰው መርዳት ነው። በዛ መልክ እንግዲህ መቄዶኒያን በምናይበት ሰዓት ድርጅቱ እንግዲህ ወደ አራት አመት ተኩል ወደ አምስት እየተጠጋ ነው። ከአንድ ሺህ ሰው በላይ ነው እየረዳ ያለው። ያልተቆራኝ የሆኑ ሰዎች በዳይፐር የሚጠቀሙ እነዚህ እንደዚህ በጣም የተጎዱ ሰዎች ናቸው። እና እነዚህ ሰዎች እንግዲህ እዚህ ለመድረስ እንግዲህ አንደኛ ህብረተሰቡ ነው። የኢትዮጵያ ሕዝብ በጣም በሰፊው እየረዳ ነው። መቄዶኒያ የውጭ ፈንድ ሳይኖረው ነው እንግዲህ በሀገር ውስጥ እርዳታ እየረዳ ያለው እና የሚያሳየው እንግዲህ የድርጅቱን ስም መቄዶኒያ የሚለው ከሁለተኛ ቆሮንቶስ ምዕራፍ 8 የወሰደ ነው። የመቄዶኒያ ሰዎች በብዙ መከራ ተፈትነው ሳለ የድህነታቸው ጥልቀት የልግስናቸውን መጠን አብስቶታል ይላል። ድህነታቸው የመድረስ አቅማቸውን ስብሮታል ነው የሚለው። ሀብታም ስለሆኑ ብረት ሳይሆን ያ በመሆናቸው እንደውም ከሀብታሞቹ በለጡ ነው። እና የተደረገውም ይሄ ነው። መቄዶኒያ የተደረገው የኢትዮጵያ ሕዝብ ምንም ሳይኖረው ነው ድርጅቱን እዚህ ደረጃ ያደረሰው። እና በዚህ አጋጣሚ እንግዲህ ዳያስፖራም የተሻለ ገንዘብ አለ፣ የተሻለ የመርዳት አቅም እንኳን ማለት አልችልም፣ ምክንያቱም የመርዳት አቅምና የገንዘብ አቅም ስለማይገናኝ፣ የተሻለ ገንዘብ ያለው ሰው የተሻለ መርዳት መስጠት የሚችልበት ሁኔታ ስላለ ድሆች እንግዲህ ድሆችን እንዲሸረዱ የተሻለ ብር ያላቸው ደግሞ የበለጠ መርዳት የሚችሉበት ሁኔታ እኔ ያለው ብዬ አስባለሁ። እና ዳያስፖራው እንግዲህ በሚችለው ነገር እንዲያግዘን የምጠይቀው። በነገራችን ላይ ሲድ በጣም የምወደው ድርጅት ነው። ቀና ሰዎች ናቸው ያሉት። አዲስ የተመረጡትን ሰዎች እንግዲህ አሁን ያሉትን ሰዎች አርአያነት ተከትለው ውጤት እንደሚያስመዘግቡ ተስፋ አደርጋለሁ። እግዚአብሔር ይርዳቸው።
እና እንግዲህ አሜሪካ ውስጥ ያላችሁ ሰዎች የምትችሉ ከሆነ አሁን ይህንን ታክሲ የተፈጠረልን ነገር ስላለ ከታክስ ፍሪ አልባ ሰዓት የአዋቂ ዳይሬክተሮች ሕክምና መድኃኒቶች ጫማዎችን እንደዚህ የተወካ ያለችን ማርታ የምትባል ስልክ ቁጥሯ 240-535-5147 ነው እና በማርታ በኩል ቅድሜ ገልጸዋለሁ። ትንሽ ቆይቼ በበሳ በኩል ብታገኙን እነዚህ መላሳት ወደ ኢትዮጵያ በቀላሉ መላክ እንችላለን። አካውንትም ከፍተናል። እዛም አሜሪካ ሀገር አለ ኢንስፋርጎ አካውንት፣ እዛም ትልኩልን ደርሰናል። እሱም አካውንት ቁጥሩም 6089212333 ነው። ነገር ግን በስልክ ቁጥሩ በማርካ ሰዎች ቢረዱን እየደወሉ ይቻላል። እና በሌላው ደግሞ ኢትዮጵያ ሲመጡ ቅድም ዶክተር መራኩ እንዳደረጉት ማለት ነው መቄዶኒያን ቢጎበኙ መጎብኘቱ ብቻ ከእግዚአብሔር ዋጋ የሚያሰጥ ነው። ምክንያቱም በመጨረሻው ዘመን ኢየሱስ ክርስቶስ ታምሜ ጠይቀኛል የሚል ቃል ይጠይቀናል። ለእነዚህ ተናናሾች አንዱ አደረግከው ማለት ለእኔ አንዱ ማለት ነው ይላል። እና እነዚህ ሰዎች መጎብኘት እግዚአብሔር መጎብኘት ነው። ኢትዮጵያ ሲመጡ ኮተቤ በረት ህብረት ነው ያለው። አሁንም መንግስት የሰጠን ቦታ አያት ኮንዶሚኒየምም ከ200 ሰው በላይ አስገብተናል። እዛ የምታችሁ ብትጎበኙም ከእግዚአብሔር ዋጋ ታገኛላችሁ። አረጋውያንም ብዙ ጊዜ የሚፈልጉት የተቸገሩ ሰዎች፣ በተለይ ደግሞ ያልጋ ቁራኝ የሆኑ ሰዎች ከምንም በላይ የሚፈልጉት የሰው ፍቅር ነው። ሰው ሲጠይቃቸው፣ ሰው የተጠየፈው፣ ሰው ያገለለው፣ ሰው ሲያዋራው፣ ሰው ወገናዊ የሚያሳየው በጣም ደስ ይለዋል። ያም ሰው ከእግዚአብሔር የሚያገኙ ዋጋ ከአይምሮ በላይ ነው።
መልካም ማሳሰቢያው የሚደርስ እንደሚሆን ተስፋ እናደርጋለን። ሰፊ ውይይት ነው። ሌሎች በርካታ ቁም ነገሮችን መነሳት ይችላሉ። የ24ኛው ዓመት የሲድ ዓመታዊ ስነ ስርዓት በአዋቂዎች ጎራ 5 የላቀ ስራ የሰሩ ሰዎችን አስታውሰዋል። እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ። በሌላ መሰል አጋጣሚ መልሰን እንደምናገኛቸው ተስፋ አድርጋለሁ። እግዜር ስጥልኝ። ላሁኑ
አሜን።
እኛም አሉላና እንግዶቹን እናመሰግናለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ ቅዳሜ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ያስተናገድናችሁ ሰለሞን ክፍሌና
አዲሱ አበበንም ፕሮግራማችን በዚሁ አጠቃልናል። ሰለሞን እንደገለጠው ከእኛ በኋላ የትግርኛ ፕሮግራም ይሰማል። እስከዚያ ድረስ ግን በዚህ ጥላሁን በሚያዜመው ሙዚቃ እንለያቸዋለን። ደህና ደሩ።
Sawoch bitzemun chinkela waachi yebedelachinyena yewlingerachi melfate medkeme naber indismama gnisba betrash minmal tesemat uhaten bitzemun yeha beta betla law badel derso binichohallo chiyallo uhaten bitzemun የሃበታ ቤትላለው በደል ደርሶብኝ ይጮሃለው ጭያለው እኔ ስደክምላት እሷ ያጣለረች ከብላ የሳቀይ ታፌስብኛል ለተቀን በማሰብ ምቾቷን ጠብቄ ችያት ስኖር በጣም ትዛዟን አጥብቄ ጩኸቴን ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለው ችያለው ጩኸቴን ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለው ችያለው ነገር ግን በጭራሽ መቼ ትጠግብና ይኸው ልትገለይ ነው አብግና አብግና
ጩኸቴን ብትሰሙኝ እኔ ነገርኳችሁ መበደሏን ትተው ሞክሩ ባካችሁ ጩኸቴን ብትሰሙኝ ይኸው አቤት አቤት ላለው በዳት ደርሶብኝ ጮኻለሁ ችያለሁ ጩኸቴን ብትሰሙኝ